ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በየሰሞች ሰኘ ሳምንታዊ ዝግጅታችንን ጀምረናል። ፕሮግራማችን ለመከታተል በድህረ ገጻችን www.thevoiceofethiopia እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን እንደተለመደው በአሸናፊ ዜና እንጀምራለን። አሸናፊ፣ እንደምን ሰንብታል? አንተ ወደ ዜናው አምራለን።
በመላው ዓለም በድህረ ገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ የጊዜ አቆጣጠር ዕለቱ ረቡዕ መስከረም 23 2011 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ 11ኛው የኢህአዴግ ድርጅታዊ ጉባኤ የኢትዮጵያን መጻኢ ጉዞ የሚወስን ታሪካዊ ጉባኤ መሆኑን የግንባሩ ሊቀመንበር ዶክተር አብይ አህመድ ገለጹ። በ11ኛው የኢህአዴግ ድርጅታዊ ጉባኤ ለሚተላለፉ ውሳኔዎች ተግባራዊነት ድጋፍ እንደሚያደርጉ አጋር ድርጅቶች አስታወቁ የሚሉት ናቸው። ሌሎች ዜናዎች አሉን። በኢህአዴግ ድርጅታዊ ጉባኤ በሌሎች ጉዳዮች የሰሞኑ ወቅታዊ ጉዳዮች ላይ በውይይት ክፍለ ጊዜያችን እንመለስባቸዋለን። በቅድሚያ ግን ዜናዎቹን በዝርዝር አሰማቸዋለሁ። 11ኛው የኢህአዴግ ድርጅታዊ ጉባኤ ዛሬ በሐዋሳ ተጀምሯል። የግንባሩ ሊቀመንበር ዶክተር አብይ አህመድ በጉባኤው መክፈቻ ላይ ባደረጉት ንግግር 11ኛው የኢህአዴግ ድርጅታዊ ጉባኤ ሀገሪቱንና ህዝቧን የለውጥ መሃሩት በገቡበት ወቅት የሚከናወን የኢትዮጵያን መጻኢ ጉዞ የሚወስን ታሪካዊ ጉባኤ ነው ብለዋል። ኢህአዴግ ባለፈባቸው ሁሉም የትግል ምዕራፎች ባጋጠሙት ፈተናዎች እና መሰናክሎች ተሸንፎ እጅ የሰጠበትና ጉዞውን ያቆመበት ታሪካዊ አጋጣሚ አልነበረም ያሉት ዶክተር አብይ ይልቁንም ያጋጠሙትን ፈተናዎችና መሰናክሎች ፊት ለፊት በመጋፈጥ በአግባቡና በሳይንሳዊ መንገድ ፈቶ ለተጨማሪ ድልና ጥንካሬ ራሱን በብቃት ወደ ቀጣይ ምዕራፍ ማሸጋገሩ የቅርብ ዘመን ትውስታ ነው ብለዋል። ሊቀመንበሩ አክለውም ወቅታዊ ሀገራዊ ለውጥ የምናካሄደው በህዝብ ደጅን መሪነት የለውጡን ግለት ጠብቆ በመዘወር ይሆናል ብለዋል። ኢትዮጵያ ቀዳማዊ ስልጣኔ የነጻነትና የአብሮነት የተፈጥሮ የታሪክ ባለቤት የሆነች ማህፀነ ለምለም ነች ያሉት ጠቅላይ ሚኒስትር ዶክተር አብይ በወጣቶችና በህፃናት የተሞላች አዳጊ ሀገር መሆኗንም አመልክተዋል። ሀገሪቱ ዛሬም ነገዋን በመፈለግ ላይ ያለች የመጪው ዘመን ተስፋም ብሩህ የሆነ አዲስ ሀገር ናት ያሉት ጠቅላይ ሚኒስትሩ ሀገሪቱ በተተኪ ወጣቶች እየተገነባች የአንደኛው ክፍለ ዘመን አብሪ ኮከብ ለመሆን ብቅ ባለችበት ለውጥ ላይ እገኛለን ሲሉም ተናግረዋል። የጠቅላይ ሚኒስትሩን ንግግር ቀሪ ጉዳዮች በውይይት ጊዜያችን እንመለስባቸዋለን። በ11ኛው የኢህአዴግ ድርጅታዊ ጉባኤ ለሚተላለፉ ውሳኔዎች ተግባራዊነት ድጋፍ እንደሚያደርጉ የኢህአዴግ አጋር ድርጅቶች ገለጹ። በጉባኤው መክፈቻ ላይ ንግግር ያደረጉት የአጋር ድርጅቶች ተወካዮች ጉባኤው ለሚያሳልፋቸው ውሳኔዎች እና ለሚቀመጡ አቅጣጫዎች ተፈጻሚነት የበኩላቸውን ድርሻ እንደሚወጡም ገልጸዋል። የቤኒሻንጉል ጉሙዝ ዴሞክራሲያዊ ፓርቲ ተወካይ ባስተላለፉት መልእክት ኢህአዴግ ለህዝቦች ነጻነትና እኩልነት ከፍተኛ መስዋዕትነት መክፈሉን አንስተዋል። የአፋር ብሔራዊ ዴሞክራሲ ፓርቲ ተወካይ በበኩላቸው ኢህአዴግ መሰረታዊ ለውጥ በማምጣት የህዝቦችን እና የብሔር ብሔረሰቦችን መብት ማስከበር መቻሉን ተናግረዋል። የኢትዮጵያ ሶማሌ ህዝቦች ዴሞክራሲያዊ ፓርቲ ተወካይ ባስተላለፉት መልእክት ኢህአዴግ በሶማሌ ክልል ለተመዘገቡ ለውጦችና ስኬቶች የላቀ ድርሻ እንዳለው ጠቁመዋል። የሀራሬ ብሔራዊ ሊግ ተወካይ በበኩሉ ኢህአዴግ ህዝባዊ ድርጅት መሆኑን ገልጿል። የጋምቤላ ህዝቦች ዴሞክራሲያዊ ንቅናቄ ተወካይ ኢህአዴግ ብሔሮች ማንነታቸውን እንዲያስከብሩና በራሳቸው ጉዳይ ራሳቸው እንዲወስኑ ያስቻለ ድርጅት መሆኑን ተናግረዋል። አጋር ድርጅቶቹ በዚህ ጉባኤ ላይ የታየውን ጅምር ለውጥ የሚያረጋግጡ ውሳኔዎች እንደሚተላለፍ እምነታቸው መሆኑን ገልጸዋል። የፌዴራል ጠቅላይ አቃቢ ህግ የሰኔ 16 የቦምብ ጥቃትን በመሩ ባቀነባበሩና የፋይናንስ ድጋፍ ባደረጉ ግለሰቦች ላይ ሲያካሄድ የቆየውን ምርመራ ማጠናቀቁን አስታውቋል። በዚህ መሰረት ጥቃቱን በማቀነባበር በመምራትና በፋይናንስ በመደገፍ የተሳተፉ ግለሰቦች ማንነትና የምርመራ ውጤትን አስመልክቶ ጠቅላይ አቃቢ ህግ በቅርቡ መግለጫ እንደሚሰጥ የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ተናግረዋል። የሰኔ 16 የቦምብ ጥቃት ፈጽመዋል በሚል በተጠረጠሩ ግለሰቦች ላይ ባለፈው ሳምንት ክስ መመስረቱ ይታወሳል። ኢንጂነር ክፍሌ ሆሮ የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ስራ አስኪያጅ ነው ተሾሙ። በምክትል ስራ አስፈጻሚነት ደግሞ ኢንጂነር ኤፍሬም ወልደ ኪዳን እና አቶ ፍታዱ ከበደ ስራውን እንዲመሩ መሾማቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። መንግስት ለፕሮጀክቱ ግንባታ ልዩ ትኩረት ሰጥቶ የተለያዩ እርምጃዎችን እያከናወነ መሆኑን ተቋሙ በመግለጫው አስታውቋል። የፕሮጀክቱን አመራር መዋቅራዊ ስርዓት ማስተካከልም የዚሁ አንድ አካል መሆኑን ገልጿል። የዘንድሮ የኢሬቻ በዓል አንድነታችንና ሰላማችንን ለማወቅ ለሚፈልጉ ትልቅ መልእክት አስተላልፏል አሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ። ርዕሰ መስተዳድሩ አቶ ለማ በቢሾፍቱ ከተማ ባለፈው እሁድ የተከበረውን የኢሬቻ በዓል አስመልክቶ በሰጡት መግለጫ በዓሉ ፍጹም ሰላማዊ እንደነበር ገልጸዋል። በዓሉ በሰላም እንዲጠናቀቅ ታላቅ አስተዋጽኦ ላበረከተው መላው ህብረተሰብ ምስጋና አቅርበዋል። በበዓሉ ላይ ልዩ አስተዋጽኦ ለነበራቸው ለአባገዳዎች ምክር ቤት፣ ለክልሉ ወጣቶች ፎሌ፣ ለኦሮሚያ ክልል ፖሊስ፣ ለፌዴራል ፖሊስና መከላከያ ሰራዊት አባላት እንዲሁም ለቢሾፍቱ ከተማና አካባቢ ነዋሪዎች ምስጋና አቅርበዋል። እንግዲህ ዘውዱ፣ ለዕለቱ ያሉ የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች የሽግግር ሙዚቃ በኋላ። ሐኪም አላቄ መቻኬ ሐኪም አላቆ መቻኮ እንዳትወልቤ ፍጠንና ተከተል
ከምባይና ከራስሽ የሚያስታርቅሽ ጋሽ ብዬ ልረጋጋ እያሱ ዘናጋ አይን ያወጣ የባሰ እንዳይመጣ ባይዝ ብዬ እንዲገባሽ ብዬ ልረጋጋ እያሱ ዘናጋ አይን ያወጣ የባሰ እንዳይመጣ ይራራለብሽ ሲንቀጤ ይራራለብሽ ይራራለብሽ ሲንቀጤ ይራራለብሽ ይራራለብሽ ሲንቀጤ
አድማጮች የምታደምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችንን ቀጥላል ወደ ውይይታችንም እንገባው። አሽናፊ እንግዲህ ዛሬ የኢህአዴግ 11ኛ ጉባኤ አውጋራዊ አንድነት እና ሁለንተናዊ እድገት በሚል መርህ ቃል ዝግጅት ጉባኤውን ጀምሯል። በዚህ ጉባኤ ላይ አጋር ድርጅቶች፣ አገር አቀፍ ፖለቲካ ፓርቲዎች እና ሌሎችም የጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩን ጨምሮ የተለያዩ ንግግሮችን አድርገዋል። እንደው ለዚህ ለጉባኤው መክፈቻ ቀን ከተደረጉት ንግግሮች እንደው አንኳር አንኳር የምትላቸው እንደው ከአጋር ድርጅቶችና ከተቃዋሚና የጠቅላይ ሚኒስትሩ ወደ መጨረሻ እናደርጋል ከነዛ አድርገ ብትገልጽልን?
እሺ፣ ከጠቅላይ ሚኒስትሩ ልጀምር። ዜናው ላይ እንግዲህ
አዎ ጥሩ
ዋናውን ጠቅሻቸዋለሁ። ግን እንደው መጠቀስ መታለፍ የሌለባቸው ናቸው የምላቸው ዜናው ላይ ካነሳቸው መካከል አንደኛ ለኢህአዴግ ነባር የእድገት ሂደት የሰጡት እውቅና ነው። ኢህአዴግ ማዕት ጊዜ ነው መሰናክሎች የገጠሙት፣ ማዕት ጊዜ ነው የወደቀው። ግን ወድቆ የሚነሳ ድርጅት ነው። ኢህአዴግ ሲወድቅ እና የመነሳት አጋጣሚ ሲያገኝ ተነሳው ብሎ ዝም ብሎ አይደለም የሚሄደው፣ ይቆምና ለምን እንደወደቀ አጥርሶ ነው የሚሄደው። በዚህ መንገድ ነው እስካሁን ድረስ የመጣው እና ለዚህ እውቅና ሰጥተዋል። ይሄ ትልቅ ነገር ነው። ከቅርብ ጊዜ ወዲህ ራሳቸውን ጠቅላይ ሚኒስትሩንም ሌሎቹንም ቲም ለማ የሚበሉ ቲም ገዱ የሚበሉ ኢህአዴጎች ናቸው። ኢህአዴግ እስከ ዛሬ ድረስ ራሱን እያረመ መሄዱ በጊዜ ሂደት ወደ አመራርነት ወደ ላይ ያመጣቸው ሰዎች ናቸው። ይሁን እንጂ ያመጣቸውን ኢህአዴግ ሊሆን ተብሎ ይሁን ሳይታወቅ ወይም ደግሞ ህዝብ ውስጥ የተፈጠረውን ስሜት በማየት ለህዝብ ጥሩ መስሎ የህዝብን ስሜት የሚጋሩ መስሎ ለመታየት ሊሆን ይችላል። የድርጅቱን የባለፉ ሂደቶች ስኬት የማጣጣል ነገር ታይቶ ነበር እና አሁን ለዚህ ነገር ቅድም ዜናው ላይ ስለጠቀስኩት ሙሉ በሙሉ አላነሳውም።
እሺ፣
ባለፈባቸው ምዕራፎች ተሸንፎ እጅ የሰጠበትና ጉዞውን ያቆመበት ታሪካዊ አጋጣሚ አልነበረም ያሉት ነገር ትክክል ነው እና ለዚህ እውቅና ከሰጡ ታዲያ ለወደፊትም ሲናገሩ
እነዚህን ነገሮች
ለድርጅት መቼም አርባ ምናምን ዓመት ከህወሓት ጀምሮ በሂደት እያደገ መጥቶ በትጥቅ ትግል ውስጥ ከዛ በኋላ ትልቅ የአይዲዮሎጂ ለውጥ ዓለም አቀፍ የአይዲዮሎጂ ለውጥ በነበረበት ጊዜ ውስጥ ከዚያ የአይዲዮሎጂ ለውጥ ጋር ራሱን አስማምቶ ከዛ በኋላ በውስጡ የተፈጠረውን መከፋፈል አልፎ ከዛ በኋላ በ97 ምርጫ የተፈጠረውን ነገር አልፎ የኤርትራ ጦርነት እነዚህ ነገሮች በሙሉ አልፎ ሲመጣ ምንም ስህተት አልሰራም ማለት አይቻልም። ብዙ ስህተቶች ሰርቷል። ግን በአጠቃላይ ይሄ እሳቸው ቅድም የጠቀሱት ባህል ስላለው ወደፊት ተጉዟል እና ይሄንን በንግግራቸው ውስጥ ባይረሱ እንደው ከዛ በፊት ከደርግ ጊዜ ጀምሮ በነበረ የጥላቻ ቅስቀሳ ህዝብ ላይ የተፈጠረውን መሰረተ ቢስ ጥላቻ መግብና ህዝብን አስቀዋለሁ ወይ አስጨበጭባለሁ በሚል የሚደረግ ነገር ራሳቸው ድርጅቱን አፍርሶ ራሳቸውንም አብሮ የሚነደው መሆኑንም እሳቸው ብቻ ሳይሆኑ ሌሎችም አሁን የለውጥ አመራር ነን ቲም ከሌ ቲም ከሌ የሚባሉትም ይጠነቀቁበት ጥሩ ነው እና ለእውቅና ለመስጠታቸውን መነሻ አድርጌ ነው። ከዚሁ ጋር ተያይዞ ሌላ አሁን ሀገሪቱ አሁን ያለችበት የሽግግር ወቅት ቀጣይነት እንዲኖረው ቀና ልብና አርቆ አስተዋይ አእምሮ ይጠይቃል ብለዋል። ጥሩ ነገር ነው። የቀድሞው ትውልድ ባካበተው ልምድና እውቀት የለውጡ ተጋሪ መሆን አለበት ብለዋል። ይህም ጥሩ ነገር ነው። እዚህ የደረስነው አንድ ሰው በሰራው ስራ አይደለም።
ይሁሉም
ምን የፈለገች እንደው የብሔር ጭቆና ነበር የመደብ ጭቆና ነበርም ብንልበትም እንኳን እንደዚህ የምንልባት ነፃ ምድር ተጠብቃለች አንድ ከዛ በኋላ እዚህ ነፃ ምድር ላይ ቆመን ነው ጭቆናለብን ነፃ ምድር ማለት ይችላል ነው እነዛ ሰዎች አያቶቻችን ይሄንን ባያደርጉ ኖሮ የት ማንደርስም ነበር ስለዚህ ችግሮች ነበሩ ግን እዛ ላይ ነው መደመር ያለብን ሪኮግኒሽን መስጠት አለብን እና ይሄ ጥሩ ነው ከዚህ ላይ ችግር አለብን በታሪካችን 66 ላይ ከዛው ፊት የነበረውን ያወገዝን የመጣ ነው 83 ላይ ከዛው ፊት ያወገዝ የነበረውን ያወገዝን የመጣ ነው ይሄ መሆን የለበትም ያሉት ጥሩ ነው ግን አሁን እንደውም አብዮት ሳይካሄድ በራሱ ድርጅቱ ሀገሪቷን የሚመራው ድርጅት እያለ ግን ይሄ ነገር ሲደረግ ያያየን ነው እንግዲህ ለአብነት ያህል ሰሞኑን የተደረገውን የናቶ በረከት ላንሳለ አቶ በረከት ምናልባት ከታጋዮቹ በሙሉ ቀደምት ታጋዮች ከሚባሉት ልጅ ውስጥ ነው
በወጣትነት
ዓመት ገደማ ነው ወደ ትግል የገባው ሙሉ ድሜውን እዚህ ትግል ላይ ነው ያሳለፈው አሁን እነዚህ ሰዎች ወደ ስልጣን እንዲመጡ ማድረግ የቻለውን ነገር በማመቻቸት ውስጥ ትልቅ ድርሻ አለ አቶ በረከት
በጣም
አቶ በረከት እኮ ስልጣን ሳይፈልግ ደመቀ መኮንንን ወደ ስልጣን አምጥቶ ነገዱን ወደ ስልጣን አምጥቶ ንጣፍ ላይ ሲሄዱ ከጎናቸው እኮ ከጎን ከምንጣፉ ውጪ
ሆኖ
ሲያገር የቆመ ሰው እኮ ነው እና ትልቅ አስተዋጽኦ ነው ያለው ማለትም እንደ ሰው 40 አመት የታገለ ሰው በዚህ ውጣ ውረድ ውስጥ ስደት ላይ ኖርበት አይችልም ግን እዚህ ጋር አብቅቷቸዋል ቀይ ምንጣፍ ላይ ሲወጡ ሱዳር ላይ ቆሞ ተመልክቷል ለምን ለሰራው ስራው ቀና መስጠታቸው እንግዲህ ጠቅላይ ሚኒስትሩ ዛሬ ይሄንን ተናግረዋል ግን ይሄን በዚሁ ሰሞን በክብር ማሰናበት እንኳን ተስኗቸው ስሙን እንኳን አልተረፉም
ያቶ በረከት ብቻ ሳይሆን
እኛ ያደርሰናል
አዎ ያቶ በረከት
ያው ጠቅላይ ሚኒስትሩ ያነሱት የባለፈውን ትውልድ አንርሳ እዚህ ያደረሰንን እውቅና ምንስጥ አለበለዚያ የትም አንደርስም የሰሩትን እየተመሰጋገነን እንሂድ ብለው ይለ እንዴ ታዲያ ያሉትን ለምን አይፈጽሙም ያልከው መፈጸም እኮ ከዚህ ነው የሚጀምረው እንመሰጋገን ለሰዎች እውቅና እንስጥ እርቅ የሚሉትን ነገር በተደጋጋሚ ነው የሚሉት
በነገራችን ላይ
ይህንን የሚጻረር ነገር ነው ያየነውና
በነገራችን
ተገቢ አይደለም በመሰረቱ እንደ ሐሳቡ ማንሳታቸው ጥሩ ነው ግን ይፈጽሙ
በነገራችን ላይ አቶ በረከት ብቻ ሳይሆኑ አቶ አለምኖ መኮንን አለ አምባሳደር ካሳ እዚህ ዋሽንግተን ያለ ሌሎችም አለ ለብዙ አመት አሁን አምባሳደር ካሳ እንዳነበብኩት ካንድ ቦታ እንዳነበብኩት ገና አንደኛ ሁለተኛ ደረጃ ትምህርት ቤት ሳይገባ ነው ወደ ሜዳ ትግል የገባውና ከዛን ጊዜ ሁሉ አልፎ ያን ሁሉ ትግል አልፎ የመጣ ሰውና እነዚህን ሰዎች ወደ ኋላ ለመጣል መሞከሩ አሁን አንተ እንዳልከው ትክክል አይደለም የሚናገሩትና የሚሰሩት ነገሮች ትንሽ እየተምታታነ እንግዲህ ወደፊት ይከተላሉ የሚል ይሄ ችግሩ ያደግ ምንድነው አሁን አዳምጡን ማዳመጥ አይችልም ሲባል አሁን ማዳመጥ ጀመረና ማይሆኑን ያዳመጠ መሰለኛ እንደ ስገነዘበው አጋር ድርጅቶች የተናገሩት ንግግር
ሌላ ማንሳት መፈልገው ነገር አለ
እሺ
አንተ በተለይ ከዚህ በፊት የድርጅቱ ጉባኤ ላይ የመገኘት እድል አግኝተ ነበር መሰለኝ
አጋር
ድርጅቶች የመቀሌ ነው
አዎ
አጋር ድርጅቶችን ወደ
ፓርት
ወደ እህት ድርጅትነት የማስገባት እሱ ነበር ልታነሳልኝ የነበረው
አንድ እሱ ነው ሁለተኛ ነገር ደግሞ ያልተናገሩት ነገር ከግንባር ወደ ፓርቲነት እንቀየራለን ብለው ነበር ስለ አጋር ድርጅቶች ተናግሯል ስለ ፓርቲነት ወደ መቀየር ግን የተናገሩት ነገር የለም እሱ ላይ ያኛው ያልተናገሩት አልተናገሩ ከተናገሩት ውስጥ እንሂድ አጋር ድርጅቶች
አሁን ሁሉም ኢህአዴግ የሁሉም ኢትዮጵያውያን ድርጅት ፓርቲ መሆን አለበት ያሉት እንግዲህ እስካሁን በአራት ብሔራዊ ድርጅቶች ላይ ተመሰረተ ስለሆነ ሌሎችን በአጋርነት ነው ያሉት በአራት ድርጅት በተለይ የደቡቡ ግን ኦፍ ኮርስ ሁሉንም ደቡብ ላይ ያሉትን የሚወክል ነው ግን በተለይ አፋርን ሐራሪን ሶማሌን ቤንሻንጉልና ጋምቤላን በአጋርነት ነው ያዘው እንጂ በአባልነት አያስቀራቸው በአላማ ፍጹም አንድ አይነት አላማ ነው ያላቸው የፕሮግራም ልዩነት የላቸውም የመድረሻ ልዩነት የላቸውም ግን ይካተታል ወደ አባልነት ይመጣሉ ተብሎ ተወስኖ ነበር እስካሁን ድረስ በዚህኛው ጉባኤ ላይ ይወሰናል ተብሎ ነበር የሚጠበቀው ጥናት ተጀምሮ ግን በሀገሪቷ ውስጥ በነበረው ሁኔታ ባለፉት ሶስት ከጉባኤው በኋላ በነበረው ሁኔታ ጥናቱ ሳይጠናቀቅ መቅረቱን እና ገና አሁን አሁንም ጉዳዩ ተነስቶ በሚከተለው ጥናቱ ተጠናቆ የሚወሰን መሆኑን እየተናገሩት ድርጅቶቹ ግን በጣም ጓክተዋል አባል መሆን ይፈልጋሉ ደግሞ ለኢህአዴግ በጣም የሚያስፈልገው እነሱን አባል ማድረግ የሚያስፈልግበት ጊዜ አሁን ነው ለምን መሰለህ አሁን ኦሮሚያ ላይ የኦዴፓ የማሸነፍ እድሉ በጣም ትንሽ ነው አሁን ያ የገቡ ድርጅቶች በሙሉ የሚፎካከሩ ከሆነ በተለይ የኦፌኮና የኦነግ ጥምረት መፍጠር የተወሰኑ መቀመጫዎች ከማግኘት ያለፈ ክልሉ የማስተዳደር ስልጣን አያገኝለት በአማራ ክልል በጣም ትልቅ ስጋት ያለ ደቡብ ከፊል ስልጣን የማግኘት እድል የላቸውም ስለዚህ አሁን ልክ እንደ ቀድሞ ሊያሸንፍ የሚችለው ህወሓት ነው ምናልባት
ትክክል
በህወሓትና ሌሎች ቦታ ባላቸው ቁርጥራጭ ድምፆች ደግሞ መንግስት መመስረት አይችልም ስለዚህ እነዚህን አጋር ድርጅቶቹ ግን በየክልላቸው የማሸነፍ እድላቸው በጣም ሰፊ ነው
በጣም አሁን ባለው ሁኔታ በጣም ትልቅ
ስለዚህ እነሱን አባል ቢያደርጉ ህወሓት እና ሌሎች በደቡብ ውስጥ ኦሮሚያ ውስጥ አማራ ውስጥ ሊገኙ የሚችሉ ቁርጥራጭ ድምፆችን አንድ ላይ አድርገው መንግስት የመመስረት አቅም ይፈጥርላቸዋል ስለዚህ መቼም አንድ የፖለቲካ ፓርቲ የሚወዳደረው ስልጣን ለመያዝ ስለሆነ አባል ማድረጋቸው ወደ ስልጣን የመምጣትና ራዕያቸውን የማስፈጸም የህልማቸውን ስለሚያሳካላቸው እንደ ቀላል ነገር እንደ ከዚህ ቀደሙ ከማየት ይወጡ ነው ምለው
እሱ ብቻ አይደለም እሱ ከሱም ማልፈ አንድ የሶማሌ ተወላጅ የኢትዮጵያ ጠቅላይ ሚኒስትር መሆን ይችላል መሆንም አለበት ያፋሩ መሆን አለበት ባላቸው አቅም አራቱ እንኳን አንድ ላይ ቢሆኑ እና ስልጣን በፓርላማውስ ቢገቡ እንኳን ወደ ትልቁ የስልጣን እርከን ላይ ሊገቡ አይችሉም ስለዚህ እነሱም መታሰብ አለበት እነሱም የዛ ስልጣን ተቋዳሽ እንዲሆኑ የሚሆኑበት አንድ ሰው ሁለተኛ ከደህንነትና ከጸጥታ አኳያ ራሱም ቢሆን ኢህአዴግ ፈቃድ እንደሌሎቹ አማራ ክልል ውስጥ ደቡብ ክልል ውስጥ እንደሚያደርገው ከነዛኞቹም ጋር ያለውን ስልጣኑን የሰላም ማስከበሩን የደህንነቱን ማስጠበቁን እነዚህ ነገሮች ሁሉና የፌደራል ስራውንም በትክክለኛ እንዲሰራ ለማድረግም እድል ይሰጣዋል ከስልጣኑ ባሻገር ለማለት ነው ስለዚህ እነዚህ ነገሮች ታሳቢ ማድረግ መቻል አለበትና ይሄ ትልቅ ነገር ነው ማድረግም ያለበት ነገር ነው ወደ አጋር ድርጅቶች ንግግር ወደ ባደረጉት ንግግር ላይ ተገነዘብኩት ነገር ቢኖር በጣም እንትን ያ ትኩረት የሰጡት የሰላም መረጋጋትና የህግ የበላይነት ነው ደጋግመው አራቱም የተናገሩት ሌሎችም የአገራዊ የፖለቲካ ድርጅቶች የሚያነሱት ነውና አዎ እነሱም የሚያነሱት አለና ከነዚህ ውስጥ ይሄ ነው ብለህ የምትላቸው ነገሮች ነገር አለ እነዚህ አራቱ የሚያመሳስሉ
አጋር ድርጅቶች ውስጥ አንደኛ ግልጽ የተናገሩት ነገር
አዎ
ዶክተር አብይ ራሱ አሁን ሲያምታቱት የነበረውና ሳቸው ሲናገሩ በዚህ በፌዴራሊዝሙ ላይ ሲናገሩ ዶክተር ብርሃኑ ሲመለከተው ነበር ዶክተር ብርሃኑ ልክ ነው ያልኩት እና ያልክልኝ የሚመስል የዚህ ኤትኒክ በብሔር ላይ የተመሰረተ ፌዴራሊዝም በተመለከተ ሲገልጹ ግልጽ አይደለም ያሉ ብሔር ላይ የተመሰረተውን የሚቃወሙትንም የሚያስደስት በብሔር ላይ የተመሰረተውን የሚደግፉትንም የሚያስደስት የሚመስል ነገር ነው የተናገሩ እንደዚህ ኢኪቮካል መሆን ጥሩ አይመስለኝም ግን ወደ አጋር ድርጅቶች ግን ስትመጣ ቅድም ዜናው ላይ ለይሽ የተከፈለ እነሱ ነው ኢህአዴግን ሲያነሱ ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦች መብት መከበርና ራስን በራስ ለማስተዳደር ትልቅ አስተዋጽኦ ያበረከተ ነው ለዚህ እውቅና እንሰጣለን ያለው ሁሉም የሚጋሩት ነገር ይሄ ነው እነዚህ አራት ብሔርን የሚወክሉ ድርጅቶች ሌሎችም ብሔሮች በኢህአዴግ ስርም ያሉት እንደ ብሔር ሲናገሩ ምናልባት ከአዴፓ ውጭ አዴፓ በጣም ወደ ተቃዋሚዎቹ ወደ አገር አቀፍ ተቃዋሚ ነን ኢትዮጵያ ወደሚል እየሄደ ስለሆነ አላውቅም እንጂ ሌሎቹ ክሊር ግን የብሔር ጥያቄ ላይ አይደራደሩ እውነታው የሆነ ሳለ በተለይ ውጭ ሀገር ያሉና አንዳንዶችን ለማስደሰት ከድርጅታቸው ከሚመሩት ግንባር አቋም ውጪ ኢኪቮካል ለመሆን መሞከራቸውን አልወደድኩትም ፓርቲዎቹ በግልጽ ነው የተናገሩት ይህም ፓርቲዎቹ በግልጽ የተናገሩትን ነገር ከፓርቲያቸው አቋም ጋር የሚጣጣመውን ፊትለፊት ቢናገሩት ጥሩ ነው እንግዲህ ከዚህ ውጭ አጋር ድርጅቶቹ በሙሉ አንተ እንዳልከው ያነሱት የህግ የበላይነትን
የሰላምና መረጋጋትን ላይ የበላይነት ጉዳይ ነው። የ18 ሀገር አቀፍ የፖለቲካ ፓርቲዎች ተወካዮችን ባደረገው ንግግር ለ83ቱ ድል ለመጀመሪያ ጊዜ እንግዲህ የመያድ ነው ኢህአዴግ አገር ለመከፋፈል የመጣው ምናምን ሲባል ነበር የምናውቀው። አሁን ግን ለትግሉም ለድሉም ትልቅ እውቅና ሰጥቶ ተስፋ የፈጠረ ነበር የዲሞክራሲ ነው ያለው። ግን ይሄ ዲሞክራሲ እንዳሰብነው አልሆነም፣ ተጨናገፈ የሚል ቃና ያለ ነገር ነው የተናገረው። የራሱ አንድ ትልቅ መሻሻል ነው። 83 ላይ በትግሉ ኢትዮጵያ ዲሞክራሲ አርግዛ የነበረ መሆኑን ያ ዲሞክራሲ መወለዱ ነገር ግን አላደገም ብሎ መግለጽ በራሱ አንድ ትልቅ ነገር ነው። ከዛ ውጪ ግን ሁሉም ያነሱት ልዩ ትኩረት የሰጡት ለሀገሪቱ ሰላምና መረጋጋት ነው። እንግዲህ የሀገሪቱም ትልቁ ፈተና ሰላምና መረጋጋት ነው። እንግዲህ ወደኋላ ተመልሶ የኛን አርካይቭ ያየ ሰው የሬዲዮ ጣቢያችን አለ ዌብሳይታችን ላይ ሰላምና መረጋጋት ስጋት ያልሆነበት ጊዜ የለም። በየሳምንቱ አዲስ የሰላም መደፍረስ ስጋት ይፈጠራል። በጣም ከመለመዱ የተነሳ እንቅስቃሴዎች ላይ ኢንቨስትመንቶች ላይ ሁሉ ችግር እየፈጠረ ነው። ለምሳሌ አንተ አንድ ድሀ እንደምንም ቆጥቦ ያስቀመጣት 30-40 ሺህ ብር ብትኖረውና እስኪ እዚህ ጋር ሂጅ ዶሮ ላርባ ብሎ አይደፍርም። አሁን ምክንያቱም ነገር ምን እንደሚፈጠር አታውቅም። በቃ ሆ ተብሎ የሆነ ነገር ሊፈጠር ይችላል። እንቅስቃሴ ልጆች ዩኒቨርሲቲ መላክ አሁን ብዙ ሰው እንደው ባልናገረው ጥሩ ነው አጉል ማጋነን እንዳይሆን፣ ግን በተለይ አዲስ አበባ ከተማ ውስጥ አየሁት። አይ እኔ እዚህ የግል ክፍያ አስተምራለሁ ነው ያሉት ብዙ ሰዎች። እንግዲህ የማውቃቸው ጓደኞችም አሉ ልጆቻቸው የደረሱ። ይህን ሁሉ የፈጠረው የሰላም ስጋት ነው። ባለፈው ዓመት ተመሳሳይ ነገር
ተመሳሳይ ሶስተኛ ዓመታችን ይዘናል።
ትኩረት ተሰጥቶታል።
አንድ ከዶክተር አብይ ባለፈውም ጊዜ ያነሳሁት ነገር አለ፣ አሁን በድጋሚ ላነሳለን። ኢህአዴግ አንድ ትልቅ ጸባይ የነበረው ምንድን ነበረ? ያለበትን ችግር አውጥቶ ይናገር ነበረ፣ ያለውን ችግር አውጥቶ። አሁን አጋር ድርጅቶች ተናግሮታሉ፣ ሌሎች ፓርቲዎች ተናግሮታሉ። ግን ከዶክተር አብይ ግን አሁን ያለን የችግር ስጋት፣ የህዝብ ስጋት ምንም አይነት ነገር የጠቆሙት ነገር ያነሱትም ነገር የለም። ገባ? እና እነዚህ ነገሮች የለም በጎ የሰራ ነው። በፊት ኢህአዴግን የምንረግመው የሰራውን ነገር ባለመናገሩ ችግር ውስጥ ገብቷል ነበር የምንለው። ሁለቱንም ግን እኮ መናገር ይቻላል። እዚህ ቦታ ይሄን ሰርተናል፣ እዚህ ቦታ ግን ችግር አለብን ማለት ይቻል ነበርና እሱን አላየሁኝም። አንተ ተገንዝበህ ከሆነ ማለቴ ነው።
ልክ ነው። አሁን የሚገርምህ አራቱ ድርጅቶች ለየብቻ ሲያደርጉ ህወሓትም ኦዴፓም ጠቅሶታል። ተስፋና ስጋት ላይ ነን ተብሎ ስጋቶች ተገፍተዋል። የንግግር መክፈቻውን ሲያደርጉት የድርጅቱ ሊቀመንበሮች ይህ ነገር አንስተዋል። ዶክተር አብይ ግን በጣም ትልቁ ስጋት የሆነውና አጋር ድርጅቶችም የ18 ድርጅቶችም ተወካይ ያነሳውን የሰላም ስጋት ምን ያህል ተስፋና አደጋ ላይ መንታ መንገድ ላይ የቆምን መሆናችን በሚያሳይበትና እዛ ላይ ምን ያህል ጥብቅ ህግን የህግ የበላይነትን የማስከበር እርምጃ መውሰድ እንደሚያስፈልግ ከድርጅ ከስጋቱ ፍትሀት ጋራ በሚመጥነው ልክ አላጠረጉትም። እና ይሄ ደግሞ ህዝብ የሚያውቀው ነገር ነው። ብዙ ሰው አሁን አስተያየት ሲሰጡ የነበሩ ሰዎች ሁሉ ከዚያ በፊት ከድርጅቱ ጉባኤ የምንጠብቃላችሁ ሲባል ከዚህ ከኢኮኖሚ ውጪ የወጣቶቹ የስራ እድል ፈጠራ የሚል ነገር አስተዋል። የተቀረው ሰው ግን የህግ የበላይነትና ሰላምና መረጋጋት እዛ ላይ ንግግራቸው ላይ ብዙ ጠብቀን ነበር።
ምንም እንግዲህ
አቅዋል
ከንግግር ባሻገር በጉባኤው ሂደት ላይ የሚመጣውን ነገር ልናይ እንችላለን። እስከ ቅዳሜ ድረስ አንድ ነገር እልባት ሊመጣ ይችላል። ወደኋላ ልውሰድህ፣ አንድ ወደኋላ ልውሰድህ እና ወደ ጉባኤ ከመምጣታቸው በፊት እያንዳንዱ አራቱን ፓርቲዎች እህት ድርጅቶች የራሳቸውን ጉባኤ አካሂደው የራሳቸውን ባንዲራ ለውጠዋል፣ ማነው ስም ቀይረዋል፣ ሁሉን ያደረጉታል እና በአቋም ደረጃም የተንቀሳቀሱበታል። ሁሉም ጋር ላልሂድ፣ ስም የቀየሩት ነው ለጊዜው ኦዴፓ ኦሮሞ ዲሞክራሲያዊ ፓርቲ ኦህዴድ የነበረውና የብአዴን ደግሞ አማራ ዲሞክራሲያዊ ፓርቲ። እነዚህ ሁለት ድርጅቶች ስማቸውን ቀይረዋል። አንዳንድ እናስተካክላለን ብሎ ያስተካከሉትም ወንድም የተናገሩትም ነገር አለና እነዚህ ነገሮች ለዚህ ሁለቱ ላይ ስትኩረት እንስም ክራቱም ከደቡብና ከህወሓት ምንም አዲስ ነገር ብቻ ሳይሆን ያለው ተጨባጭ ያለው ያገሪቱ ሁኔታ ገልጸዋል። ሌላ ነገር የለውምና ወንጓዝበታለን እንሰራለን እናሻሽላለን ያሉት ምንም ግን እነዚህ ግን ትንሽ ለየት ያለ ባህሪ ያላቸው አንደኛው የኦሮሞ ህዝብ በገዳ ባህል መሰረት ሐላፊነትን ወስዷል የሚላል ሌላው ደግሞ የአማራ ህዝብ የመሬት አከላልን በተመለከተ የራሱን አቋም ወሰደበታልና እኔ ትንሽ ከሃደጎሽ ጋር የሚጋጭ ነገር አይቸበታለሁና አጠርባል ካለን ሰዓት አቋያ ሌላ ነገር ምናወራው ስላል አጠርባለ መልኩ እነሱ ተመልከትልኝ
እሺ አዚ ኦዴካው ላይ ባለፈው ሳምንት ስላነሳው ባጭሩ ነው ማነሳው ለማስተዋወቂያን
እሺ
የድርጅቱ ሊቀመንበር የኦዴፓም ሊቀመንበር ዶክተር አብይም ለማም ሌሎችም ሲናገሩ ከዛ በፊትም አሁን የድርጅቱ ጉባኤም ላይ አሁን የኦሮሞ ህዝብ ኢትዮጵያን የማስተዳደር ኃላፊነት ተረክቧል በገዳ ስርዓት ላይ በተመሰረተ አዲስ ፍልስፍና ከኢትዮጵያ ማልፈን እስከ ምስራቅ አፍሪካ ድረስ ስኬታማ የሆነ ለውጥ ማምጣት በሚችል ሁኔታ እናስተዳድራለን። ይሄን ለማድረግ ብቃት አለን እና ይሄንን አትችሉም ለማስባል የሚንቀሳቀሱ አሉ እንዲል የተናገሩ ነው። ይሄ ነገር ስታየው የሚያምር ደማቅ ነገር ነው። በተለይ ለወጣት የኦሮሞዎች ናሽናሊስት ለሆኑ ግን ምክንያታዊ ለሆነ ሰው ግን አደጋ ነው። አንደኛ ደረጃ ጠቅላይ ሚኒስትሩ ከኦሮሞ ተመረጡ እንጂ ሀገር የመምራት ኃላፊነት አሁን የሚያድግ ነው። የበርካታ ብሔር ብሔረሰቦች እዛ ከ56 ብሔረሰቦች ደቡብ ውስጥ አሉ። ኦሮሞ ለራሱ አለ፣ ትግራይ አለ፣ አማራ አለ እና አጋሮቹም አንድ ላይ ሆኖ ነው ሀገር የማስተዳደር ኃላፊነት የተረከቡት እንጂ ኦህድ ወይም አሁን ኦዴፓ ሀገር የማስተዳደር ኃላፊነት አልተረከበም። ጠቅላይ ሚኒስትሩ ግን እንዳጋጣሚ ነው ከዚያ የተመረጠው። ኢትዮጵያ 80 ብሔር ብሔረሰቦች አላት። ከ80ውም ጠቅላይ ሚኒስትር ሊመረጥ አይችልም። አንዱ ነው የሚሆነው፣ አንዱ ነው ከኦሮሞ የሆነው እንጂ ለኦሮሞ ኢትዮጵያን የማስተዳደር ኃላፊነት አልተሰጠውም። በዚህ ላይ 150 ዓመት ኢትዮጵያን የማስተዳደር ጥያቄ ነበረው ኦሮሞ ይላል። የለውም። የኦሮሞ ህዝብ ኢትዮጵያን ላስተዳድር የሚል ጥያቄ ኖሮበት አያውቅም። መብትና ነጻነት ይከበርልኝ፣ ከሌሎቹ ጋር እኩል ልሁን የሚል ጥያቄ አንስቶ ነው የታገለው እና እነዚህ ነገሮች ስጋት በሌላው ላይ ስጋት ይፈጥራሉ። ማንም ሌላው እንዲያስተዳድረው ሌላው በሚፈልገው ልክ ሌላው የኔ ነው ትክክል በሚለው ልክ እንዲያስተዳድረው አይፈልግም። በህገ መንግስቱ መሰረት እንዲተዳደር ነው የሚፈልገው። እኔ ነኝ እያስተዳድርኩ ያለው የሚለው ነገር በተለይ በአናሳ የሆኑትና ወደ ኋላ የቀሩ ክልሎች ላይ ስጋት መፍጠሩ አይቀርም። በተለይ ይህንን ነገር ሆን ብሎ የሚያራግበው ሰው ቢኖር ክፉ ለሆነ ሰው ቅባት ባስብልኝ በአደገኛ ሁኔታ አራግቤው በአንድ ጊዜ ስርዓቱ ላይ ሰዎችን ማስነሳት ይቻላል እና እውነት አይደለም። አንደኛ ነገር በዚህ ላይ አደጋ አለው፣ ሌሎች ላይ ስጋት ይፈጥራል። ሁላችንም በእኩልነት የምንኖርበት አንዱ ሌላውን የማያስተዳድርበት አገር ነው ያለን እና በእኩልነትና በመከባበር ላይ የተመሰረተ ፌዴራላዊ ስርዓት ነው የገነባ ነው። አንዱ ሀገር የመረከብ ኃላፊነት ተረክቦ ከዘለቄታው አስተዳድራቸዋለሁ ስኬታማ መሆን እርግጠኛ ነኝ የሚልበት ስላልሆነ ይህም ይጠንቀቅ። ኦዴፓ ከአዴፓ ብዙ ነገሮች ታዩ። በመጀመሪያ ደረጃ በርካታ አባላት ነው ያሉት። እስካሁን በፓርቲ የትግል እንቅስቃሴ ውስጥ በየቀን ጉዳይ ላይ ውጣ ውረዱን እያለፉ እየታገሉ እየተወቀሱም እየታገሉ የመጡ አባላት አሉ። እነዚህ እያሉ ከፓርቲው ፈጽሞ ርቀው የነበሩ ምናልባት ከቀን ተቀን ስራው ርቀው የነበሩ እና ማረሚያ ቤት የነበሩ ሜጀር ጀነራል አሳምነው ጽጌን እና
አቶ
መላኩ ፈንቴን የማዕከላዊ ኮሚቴ አባል አድርጓል። ለምንድን ነው ይህን ማድረግ የፈለገው? አሁን አንደኛ እነዚህ ሰዎች በይቅርታ ነው የወጡት እኮ ወንጀለኞች አይደላችሁም አይደለም፣ የወንጀል ሪከርዳቸው አለ። ይቅርታ ማለት የወንጀል ሪከርድን አያስነሳም። በማንኛውም ሰዓት ሊከሰሱ ይችላሉ። ይሄ ይቅርታ የፖለቲካ ፓርቲ አባል የመሆንና የፖለቲካ ተሳትፎ አባል የመሆንህን መብት ባይከለክልም የወንጀል ሪከርድ ያለበትን ሰው ሌላ የተሻለ አማራጭ እያለ ሲታገሉ የነበሩት አይታዘቧቸውም? እንደነሱስ እዛ ቅርብ ያሉና ሲታገሉ የኖሩት ሰዎች በእነዚህ ተቀድሞ መተካታቸው ለምን አስፈለገ? ይሄ በጣም አንዳቀያቂ ነገር ነውና ሌሎችን ሰዎችን ለማብሸቅ ቀደም እንዳልነው ከዛሬ የመጣው ሂደት ላይ አገሪቷን ሲኖሩ የነበሩ ሰዎችን ለማሸማቀቅና ለማሳፈር እየታሰበ የሚደረግ ነገር ነው። ይሄ ደግሞ የህፃን ጫወታ ነው፣ የትም አያደርሰን። ስለዚህ የራሱ ፓርቲ ውስጥ ያሉ ሰዎች ብዙዎቹ እንደሚቀየሙ እርግጠኛ ነው። ሲታገል የኖረው ሰው እያለ ከማረሚያ ቤት የወጣን ሰው አምጥተህ ማዕከላዊ ኮሚቴ አባል ማድረጉ ትንሽ ላይ የጣለ ነው። ሌላ የአማራ ህዝብ የሚባል ነገር እንጂ የአማራ ክልል በቃ የአማራ ክልል ነው። የአማራ ክልል ህዝብም ህዝብ የአማራ ክልል ህዝብ እንጂ ህዝቦች አይባልም ያለ እና ምንድን ነው አርጊመንታቸው? ህዝብ በራሱ ብዙ ቁጥር ስለሆነ ፕሉራል ስለሆነ ህዝቦች የሚባለው ነገር ትርጉም የለውም ብለው ነው ያነሱ። ህዝቦችና ህዝብ የሚለው ነገር የግራመር የሰዋሰው የቋንቋ ሰዋሰው ጨዋታ አይደለም፣ የፖለቲካ ኮንሰፕት ነው። የተለያየ ማንነት ያላቸው ማህበረሰቦች አሉ ማለት ነው። ህዝቦች ማለት እነዚህ ነው የሚወክለው።
ትክክል።
አገው አለ፣ አዊ አለ፣ ቅማንት አለ፣ ኦሮሞ አለ፣ ሌሎችም አሉ፣ አርጎባ አለ። እነዚህ ማህበረሰቦች የየራሳቸው ማንነት ስላላቸው የየራሳቸው ማንነት ያላቸው ህዝቦች ለማለት ነው እንጂ ህዝብ የሚለውን ፕሉራል ለማድረግ ታስቦ የተደረገ ነገር አይደለም። ጉዳዩ የፖለቲካ ኮንሰፕት እንጂ የእንትን አይደለም፣ የግራመር ጫወታ አይደለም። እና እንዴት አድርገው ይህን ትልቅ ኮንሰፕት የፖለቲካ ኮንሰፕት ወደ ግራመር ጫወታ እንደመለሱት በጣም ገርሞኛል። እና የተወያዩት በትልቅ የፍልስፍና ላይ በተመሰረተ የፖለቲካ ፍልስፍና ላይ በተመሰረተ እሳቤ እንዳልሆነ ሁሉ ነው ያሳየኝ። እና ስጋት ፈጥሮብኛል። እነዚህ ሰዎች ምን ያህል ነው የሀገሪቷን የፖለቲካ ሁኔታ በጥልቀት የተረዱት የሚለውን ነገር ልክ አራተኛ ክፍል የተማርነው ህዝብም ራሱ ፕሉራል ስለሆነ የሚል ኮንሰፕት አንስቶ ትልቅ የፖለቲካ ጉዳይ ላይ ትከራከራለ እንዴ?
ትልቅ ችግር አለ።
ትንሽ አስደንግጦኛል። ሌላ የአማራ ነባር ወሰን የሚል ነገር አንስተዋል። የአማራ ነባር ወሰን ላይ የወሰን ይገባኛል ጥያቄ እንደሚያነሱ የጠለምትን የራያን የምናምን ጉዳይ አንስተዋል። የወሰን ጉዳይ ማንሳቱ ምንም አይደለም፣ ግን የአማራ ነባር ወሰን የሚሉት ግን አስደንጋጭ ነገር።
የት ጋር ነው
የአማራ ነባር ወሰን
የሚባል ነገር?
አማራ የሚባለው ብሔር ትልቅ ብሔር ራሱን በራሱ ማስተዳደር የጀመረውና የሚኖርበት ወሰን የተወሰነው በሽግግር መንግስቱ ጊዜ ነው፣ የኤፍድሪ መንግስት ውስጥ ነው እንጂ ከዛ በፊት ይሄ የለም ነበረ። ስለዚህ የአማራ ነባር ወሰን የሚባል ነገር ሊነሳ አይችልም። እንደሱም አካልን የወለጋም ከቤንሻንጉል ጋር ከጋምቤላ ጋር ተቀላቅሎ ስለነበረ የኦሮሚያ ነባር ወሰን ብለን ጥያቄ ልናነሳ ነው። አፋር የሚባል መሬት አልነበረም። ስለዚህ ትግራዮች ተነስተው ከአፋር ነባር ወሰናችን እኮ በትግራይ ጋር የነበረው ብለው ወደዛ ሊሄዱ ነው። ነባር ወሰን የሚባል ነገር የለም
በወሎ አካባቢ።
ነባር ወሰን የሚለው ነገር ወደዛ ወደኋላ ሄደ። ጠቅላይ ግዛት
በወሎ አካባቢ እንደዚህ የኦሮሞዎች ጥያቄ አለ እና እነዚህ ነገሮች ይሄ ነው ዛሬ ሰው ሲናገር፣ እነዚህ አዲስ ፖለቲከኞች ዛሬ የሚናገሩትን ነገር ነገ ሊያስከትል የሚችለው ምን ሊሆን የሚል ነገር ሳያስቡ የሚናገሩት ነገር አለ እና ይሄ የህገ መንግስቱ አሰራር የክልል አመሰራረትን በተመለከተ አቶ ምግባሩ የሚባሉት ሰው ለአንድ አዲሱ ፍቅር ከኢትዮጵያ መንግስታት አዲሱ ፍቅር ይዟቸዋል ከነ ኢሳቶች ጋር እና ከኢሳት ጋር ያደረጉት ቃለ ምልልስ አለ እና ጥሩ አዳምጫዋለሁ። በቀደምታ አቀማመጡ ትንሽ አሁን ልክ አንተ እንዳልከው እነዚህ አማራ ግንባር ምንድን ነው አማራ አዲስ የተመሰረተው ፓርቲ አለ አይደለም?
አብን
አዎ፣ አማራ ብሔራዊ ንቅናቄ የእነሱን አጀንዳ ለመያዝ የፈለጉ ይመስላል። በአንድ መልኩ እሱ አለበት። በሌላ መልኩ ደግሞ የተለያዩ ፓርቲዎች እነ ግንቦት ሰባት የሚያወሩት አለ። ይሄ የህገ መንግስቱ ሲቀረጽ አማራ አልተሳተፈበትም የሚል እንዴት ነው የአማራ ክልል ለብቻው የሚሳተው? ሁሉ 50 ሚሊዮን ህዝብ አካባቢ ነበር ኢህአዴግ በሚገባበትና ህገ መንግስቱ በሚጸድቅበት ጊዜ። በዚያን ጊዜ ከሁለት ሶስተኛው የሆነው 20 ሚሊዮን ህዝብ በደንበኛ ተወያይቶ የተከራከረበት የተጨቃጨቀበት እንደሆነ ሰነዶች ያሳያሉ። ይሄ የዛን ጊዜ ለምቻው አማራ ለምቻው ትግሬ ለምቻው ኦሮሞ የተባለበት ጊዜ አልነበረምና እኔ አካይዱም ትንሽ አንተ ያለ ስጋት እኔም በራሳይም ላይ ያለና እንግዲህ ወደፊት ባለ ስልጣናቱን ፈልገን ለማግኘት እንሞክራለን እነሱን ተናደርጋቸዋለን
አይ ግን የወሰን ጥያቄ ግን ማንሳት ይችላል
ማንሳቱ ምንም ችግር የለም
የወሰን ጥያቄ ማንሳት ይችላል ህገ መንግስታዊ ነው ህገ መንግስቱ ሲቀረጽም ይሄን አስባለሁ ከነሱ የወሰን ጥያቄ ሊያነሱ ይችላሉ ብሎ የሚፈታበት መንገድም
አስቀምጧል
ነባር ወሰኔ ብለህ ግን ተጠይቀው ነገር የለም አሁን የተወሰነ ወሰን የአማራ ህዝብ ወደን ያለበት መሬት ወደዛ ሰጥቷል ምትል ከሆነ ይህ በህገ መንግስቱ ይፈታል ነባር ወሰን የሚለው ነገር ግን
ትንሽ
በጌምድር እዚህ ድረስ ስለነበረ በጌምድር ደግሞ የአማራ ስለሆነ እያልክ ከሄድ ሀገሪቷ ልትተራመስ ነው
በጣም
ምክንያቱም ወለጋም እስከ ሱዳን ድንበር ድረስ ቤንሻንጉልን ሲያስተዳድር ስለነበረ ጠቅላይ ግዛቱ ወለጋ የኦሮሚያ ስለነበረ ኦሮሚያም ተነስቶ ነባር ድንበር ብሎ ወደዛ ድረስ ከሄድ ነው አፋር የሚባል መሬት ሊጠፋ ነው እና ትርጉም የሌለው ኮንሰፕት ነው የነባር ወሰን የሚባለው ነገር ትንሽ የሚያስተዛዝብ ነው በዚህ ላይ እንጨርሰው ለወደፊት ብዙ ማውራታችን አይቀርም ውዝግቡ እየተነሳ
እያንዳንዱ ፓርቲ
ለወደፊት ውይይታችን ሰውም ሊከታተለን እንዲችል ይሄን አንቀነሳን ይበቃል
ለዛሬ ይበቃል ምክንያቱም
ወደ ሌላ ጉዳይ ብናልፍ ይሻላል ሰዓታችን ይሄዳል
አዎ በጣም እሺ በዚች ባለችን ሰዓት በተለያየ መልኩ እኛ መቼስ አድማጮቻችን ቀደም ብለ ተናገርኳል አርካይቫችንን ፋይላችን ማህደራችን የዜና ማህደራችን ለሚመለከት ሰው የሰላምና መረጋጋትን በተመለከተ በተደጋጋሚ ከአመት በላይ ለፍልፈናል የመንግስት ድክመቱ አንደኛውና ዋንኛው የህግ በላይነት አለማክበር እንደሆነም ተገልጸናል አሁን እንደገና አሁን ይሄ ባለበት ይሄን በመናገርበት ጊዜ ሰላም ነው እየተባለ በሚነገርበት ሰዓት ግን በኦሮሚያ ክልል በነሻንጉልና ጋምቤላ እስከ 70,000 የሚደርሱ ሰዎች ተፈናቅለዋል ከ67 ሰዎች በላይ በአምስት ቀን ጊዜ ውስጥ ህይወት አልፏል የንብረቱን እና በየቀኑ ደግሞ የሚቃጠሉ ንብረቶች የርሻ ቦታዎች ቤቶች እንዳሉ እየተነገረ ነው ትላንትና የጀርመን ሬዲዮ የቪኦኤም አዳምጫቸዋልና እነዚህን ተመልክተ የመንሲኦ ምንድነው እርግጥ መንሲኦ የባለ ስልጣኖች መገደልን ተከትሎ የመጣ ነገር እንደሆነም እየተገለጸ ነው ያለውና ከመንሲኦ አጠራርጋ ጀምሮና አሁን ያለበት ሁኔታ እንመልከት
እሺ እንግዲህ አሁን መንሲኦ የተባለው የተለያየ ነገር ነው የሚወራው እንግዲህ ባለፈው የካማሺ ዞን ከዚህ ከምዕራብ ወለጋ የኦሮሚያ ዞን ጋር የሚዋሰን ዞን ነው የካማሺ ዞን የቤንሻንጉል አራት አመራሮች በታጣቂዎች ህይወታቸው ተስተዋል ልክ ይሄ ነገር ነው እንግዲህ ችግሩን የተፈጠረው አሁን እነዚህ ሰዎች ማናቸው ማንገደላቸው የሚለው ላይ በርካታ ነገር ነው የሚነገረው አሁን ከሚነገሩት ነገር አንዱ እዛ አካባቢ የሚንቀሳቀስ እጥቁን ያልፈታ የኦነግ ሰራዊት አለ እነዚህ ሰዎች በዚህ ነው የተገደሉት የሚል ነገር አለ ይሄ ትንሽ ያስደነግጠኛል ምክንያቱም ብዙ ነው ያወራ ነው ይሄ የኦነግ ሰራዊት ትጥቅ ይዞ አገር ውስጥ መቀመጥ አልነበረበትም ድርድሩ ይህንን ጨርሶ ነበር መምጣት የነበረበት ስንል ነበረ እንግዲህ አሁንም አቶ አዲሱ አረጋም ሲናገሩ እንደሰማ ነው ገና ትጥቁን እንዲፈታ እየተደረገ ነው የሚል ነገር ነው ያነሱት እና በአንድ ሀገር መንግስት ውስጥ አንድ የፖለቲካ ፓርቲ የታጠቀ ኃይሉ እንዲንቀሳቀስ ማድረግና መፍቀድ ተገቢ አይደለም እንደው ይሄ ነገር የእውነት በእውነት ታጣቂዎች እንኳን ያልተፈጸመ ቢሆን እዛ ጋር ታጥቀውስ ካሉ ድረስ እነሱ ናቸው ቢባል ተአማኒ ነው የሚሆነው ስለዚህ የብሔር ግጭት ለመቀስቀስ በጣም ቀላል ነው የሚሆነው እና ይኸው የኦሮሞ ታጣቂዎች መጥተው ገደሏቸው ስለዚህ ክልላችንን በኃይል የመያዝ የመቆጣጠር ፍላጎት ስላላቸው ነው ቢል አንድ ሰው እዛ ጋር ታጥቆ የተቀመጠ ሰው ካለ እነሱ ናቸው በቃ ስለዚህ ምንድነው ያደርገው እዛ ያለውን ኦሮሞ ጠራርጎ ማውጣት ነው ስጋት ይሆንበታል ና የሆነ እና እንግዲህ በዚህ ላይ የተነሳ ነው የሚባለው ከዛ በኋላ ያው ግጭቱ እዛ ተወላጅ የሆኑትን ኦሮሞዎችን ብቻ ሳይሆን እንግዲህ ነጥለህ ኦሮሞዎቹን ማስወጣት አትችልም ኦሮሞና አማራን በመልክ መለየት እነዚያ ከናይሎ ሳህራያን ይለያሉ ሁለቱ አንድ አይነት ነው መልካቸው ያው ጥላቻ ደግሞ ጠላት የኔ ያልሆነ ብለህ ስትጠላኩ አትመርጥም ሁሉንም ነው ሁለቱንም አማራንም ኦሮሞም ላይ ነው ይሄ ነገር የተፈጸመው እንግዲህ ወደ 73,000 ሰው ነው
በጊምቢ እና መቀምት እና ሌሎችም ቦታዎች ላይ ተፈናቅሎ ያለው የአካባቢው ሰው እህል እየሰፈረ እርዳታ ይሰጥ ነበር የከተማ አስተዳደሮቹ። አሁን ትምህርት ቤት ተጀምሯል። እነዚህ ሰዎች ግን ትምህርት ቤት ውስጥ ነው የገቡት። አሁን እስከ ትላንትና ድረስ የሚመጡ ነበሩ። የተፈናቀሉ ሰዎች እንደሚናገሩት ደግሞ ገና ያልመጡ ከቤታቸው ተፈናቅለው ግን ጫካ ተሸሽገው ያሉ በርካቶች አሉ ነው የሚባለው። ትላንትና ድረስ እንደሰማነው እንግዲህ ግጭቱ በአጠቃላይ በርዷል ቢባልም በተወሰኑ ቀበሌዎችን ጠርተዋቸዋል። 4-5 ቀበሌዎች ላይ ግን ከትላንትና ድረስ እንደነበረ ነው የሰማነው። እና ይሄ ነገር አየህ አንደኛ ታጣቂ የሚባል ኃይል ከመንግስት ውጪ እዚህ ሀገር እንዳይኖር ማድረግ፣ ታጣቂ ኃይል መኖሩ በተለይ ሁለት ብሔሮች በሚዋሰኑበት አካባቢ የብሔር ግጭት ለመፍጠር አመች ሁኔታ አለ። እና በመሰረቱ በመርህ ደረጃም ታጣቂ ኃይል በአንድ መንግስት ውስጥ ከመንግስት ውጪ ታጣቂ ቡድን ነው ስለሌለበት ከበፊት ጀምሮ ነው እንግዲህ እኔ እናንተ ያወራነው እኛ ማውራት ባለስልጣን ስላሉን ውሳኔ አንሰጥም። ግን እንደው እናንተም ሀገር ያሉ የሚያዳምጡንና ተጽዕኖ መፍጠር አቅም ያላቸው ሰዎች ቢናገሩ ቢያሳስቡ ብለን ነው የምንለፈልፈው። ድርድሩ ሲደረግ ከሆነ ጋር አንድም ትጥቅ ፈቶ አንድም ሰራዊት መንቀሳቀስ አልነበረበትም። በሙሉ ተሀድሶ ነበር መግባት የነበረበት ይለናል። እንግዲህ በመጨረሻ ላይ ኦነግ ሲገባ በትግራይ በኩል የገባው ወደ ተሀድሶ አስገብተውታል መሰለኝ። ግን ከዛ በፊት የነበረው ግን አሁንም እየተንቀሳቀሰ መሆኑን መረጃዎች ያመለክቱት አቶ አዲሱ የተናገሩትም ይህን የሚያመለክተው። በአጠቃላይ የግጭቱ መንስኤ ይሄ ነው። ጉዳቱ በጣም ከባድ ነው። ለወደፊት ምን መደረግ አለበት? በመጀመሪያ ደረጃ ግጭት ሊፈጥር የሚችል የታጠቀ ሰው መንግስት ከሚያውቀው ውጪ መኖር የለበትም፣ እንዳይኖር ማድረግ ነው። ሁለት እንግዲህ የህግ የበላይነትን ማስከበር ነው። እና የህግ የበላይነትን ማስከበር ደግሞ በመቆንጠጥ ብቻ ሳይሆን ህዝቡ ህግ እንዲያውቅ፣ በተለይ ወጣቶች ህግና ስርዓትን እንዲያውቅ ማድረግ ነው። ይሄ በጣም አሁን ቀላል ነው። ከኤሌመንተሪ ጀምረህ በህፃናት ከአንደኛ ደረጃ ትምህርት ቤቶች በ2.5 ኪሎ ሜትር ሬዲየስ ውስጥ ነው ያሉት። አብዛኛው ህፃን ትምህርት ቤት ነው። ሚዲያዎች ተስፋፍተዋል። የትምህርት እና የቴሌቪዥን ሬዲዮ ስርጭት አለ። አሁን የራሱ ቻናል ከፍቶ እያሰራጨ ነው። በእነዚህ በተማሪዎችን ጀምረህ የህግ የበላይነት በአንድ ክልል ውስጥ የክልል ድንበር ያ እዛ ክልል ውስጥ የሚኖረው ብሔረሰብ ራሱን በራሱ እንዲያስተዳድር የተመቻቸ የአስተዳደር መዋቅር እንጂ ከሌላ የሀገሪቱ አካባቢ ሰው እንዳይሄድ አጥር የሚሰራበት ነገር ድንበር እንዳልሆነ መኖር እንደሚል የፖለቲካ ስልጣን የመወዳደር መብት እንዳለው ይሄ ህገ መንግስታዊ መሆኑን ማስተማር። ከዛ ውጪ በትምህርት የማይመለሰውና ደግሞ የተለየ ረብሻ የማንሳት ወይም የፖለቲካ ፍላጎት ያለውን ደግሞ መቆንጠጥ እኮ ጉልበትም አለ። የህግ የበላይነትን ማስከበር የሚቻለው በዚህ መንገድ ነው።
የህግ የበላይነት የህግ የበላይነት ብቻ ሳይሆን ህገ መንግስቱ የፈቀደው የዜጎች ከቦታ ቦታ የመዛወር፣ የመኖር፣ የሀብት የማፍራት፣ የመነገድ መብታቸውን አላስከበረም መንግስት ከጅማሬው። አሁን ትልቁ ችግር እሱን ያለውና እሱን በጥንቃቄና በአስቸኳይ ወደ ተግባር እሱን መቀየር መቻል አለበት። ዶክተር አብይ ይህንን ይሰራሉ የሚል ግምት አለ። ለማንኛቸውም እንግዲህ ለዛሬ ይህን ያህል ብለናል። በሚቀጥለው ቅዳሜ እንግዲህ የኢህአዴግን ጉባኤ አይተን የሀገሪቱንም ሁኔታ እንገመገምበታል። እስከዛ ድረስ ግን ለትብብርህ በጣም ነው የማመሰግነው። አድማጮች፣ የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ሮቡ የሚያስተላልፈውን ሀገር በሰሞኑ የተሰኘ ሳምንታዊ ዝግጅታችን ነው። ፕሮግራማችን እዚህ ላይ ይጠናቀቃል። ስላዳመጣችሁን እያመሰገንን ፕሮግራማችን ለመከታተል በድህረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እናመሰግናለን። ለሀገራችን ሰላም፣ ፍቅር፣ ደስታ፣ አብሮነት፣ አንድነት ደህና ሆኑ። Let's go.
ልጆች ፍቅር ለሰው ልጆች ሰላ ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን